ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 9 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ግንቦት 9 ቀን 1261 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከመቼ
የምሽቱ ዝግጅታችንን በዜና እንጀምራለን። በማስከተልም ታዛቢው ከአዲስ አበባ የላኩልንን መልእክት እናሰማለን። ከዚያም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ አደታ፣ በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀባልሰን ዲሞክራሲያ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠቃልላል። አሁን ወደ ዜናው።
ጠባቡ የኦዴድ ቤተ መንግስት በአዲስ አበባ ሊገነባ የመሰረተ ድንጋይ በዛሬው ዕለት ተቀመጠ። የዛሬው ባናታች ተተከሉ ምን ታመጣላችሁ ዜና በርካታ ጠያቂዎችን አስነስቷል። በየትኛው መደብ መሰረት ነው አዲስ አበባ ላይ የኦዴድ ቤተ መንግስት የሚገነባው? አዲስ አበባ ላይ ማን ፈቅዶላቸው ነው የሚገነቡት? አዲስ አበባ ከተማ ቡሌ ሆራ ሆነ እንዴ? 10 ሚሊዮን የአዲስ አበባ ህዝብ ፈቅዷል ወይ? የኢትዮጵያ ህዝብ ዋና ከተማ በሆነችው አዲስ አበባ እናንተ ማን ስለሆናችሁ ነው የምትገነቡት የሚሉትና በርካታ ጠያቂዎች ከህዝብ ሲጎርፉ ውለዋል። ይህን አይን ያወጣ ፋሽስታዊ ተረኝነት ህዝቡ ሲቃወም ሊገድል የሚሰማረው ደግሞ መከላከያ ሰራዊት የተባለው በኦዴድ አምሳል የተሰራው ኃይል ነው። ይህንን አይን ያወጣ ግፍ የሚደግፉት ደግሞ በዚህ ፋሽስታዊ መዋቅር ውስጥ እንደሚገኝ የተጣበቁት አብን፣ ኢዜማ ወዘተ ሌሎች ባሳለፍነው ምርጫ የተሳተፉ በፖለቲካ ፓርቲ ስም የተቆቋሙ የወርድ የስብስቦች ናቸው። አዲስ አበባ ላይ ቤተ መንግስት ሊገነባ የመሰረተ ድንጋይ በተጣለ ቅስፈት ዛሬ በሸዋና በጎጃም በሚገኘው የአማራ ህዝብ ላይ የቦምብ አረር ሲወርድባቸው ውሏል። በአገዛዙ ጸረ ህዝባዊ ስርዓት ዘመን በርካታ ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። እኒህም በሐምሌ ወር 2010 ዓ.ም በሶማሌ ጅጅጋና ደጋሃቡር ከተማዎች 7 ክርስቲያኖች በአሰቃቂ ሁኔታ ተገድለው ተቃጥለዋል። ሐምሌ 11 ቀን 2011 ዓ.ም በሲዳማ ዞን በአሁኑ ሰዓት የተገነጠለው በአገዛዙ በተደራጁ ኃይሎች በተነሳ ግርግር 3 ክርስቲያኖች በአሰቃቂ ሁኔታ ተገድለዋል። የግድያቸው ምክንያት ደግሞ ክርስቲያን ሆነው በመገኘታቸው ብቻ ነበር። በ2012 ዓ.ም በአዲስ አበባ ልዩ ስሙ 24 ተብሎ በሚጠራው ስፍራ ቤተ ክርስቲያን ውስጥ ባሉ ምዕመናን ላይ ፖሊስ ሆን ብሎ ባደረገው ተኩስ 2 ክርስቲያኖች ተገድለዋል። በጥቅምት 12 እስከ 14 ቀን 2012 ዓ.ም ባለምንጮች ጃዋር መሐመድ በተከበብኩ በማለቱ ምክንያት በምዕራብ አርሲ፣ በባሌ፣ በምስራቅ ሐረርጌ፣ በምዕራብ ሐረርጌ፣ በሸዋ፣ በአዲስ አበባ ዙሪያ በአጠቃላይ 86 ክርስቲያኖች ተገድለዋል። በ2014 ዓ.ም በአቃቂ ልዩ ስሙ ቅዱስ ሥላሴ ቤተክርስቲያን ውስጥ ሥርዓተ ቅዳሴ እየፈጸሙ ባሉ ክርስቲያኖች ላይ የኦዴድ ልዩ ኃይል ባደረገው ተኩስ አንድ አገልጋይ የገደለ ሲሆን ሌሎች ቆስለዋል። ይህንን ባደረገው ፖሊስ ላይ የተወሰደ እርምጃም የለም። በታህሳስ ወር 2012 ዓ.ም የአርባ ምንጭ ፖሊስ በቤተክርስቲያን ውስጥ ባሉ ክርስቲያኖች ላይ በተኮሰው ጥይት አንድ ዲያቆን የተገደለ ሲሆን ሌሎች ክርስቲያኖች ቆስለዋል። ድርጊቱን በፈጸሙት የፖሊስ አካላት ላይም የተወሰደ እርምጃ የለም። እነዚህ ከላይ የተጠቀስናቸው ከበረካቶች በጥቂቱ የሚጠቀስናቸው እንጂ እነዚህ የተጨፈጨፉ ክርስቲያኖች የወደሙ አብያተ ክርስቲያናትና ገዳማትስ ቁጥርና ስፍር የላቸውም። ዛሬም እነዚህ ሁሉ መምህር የኔታ ኃይለ ማርያምን ጽንፈኞች አፍነው እንደወሰዷቸው እስካሁን ያሉበትን ለማወቅ አስቸጋሪ ሆኗል። በቀጣዩ በአዲን የሚመራ ቡድን በጎጃምና አካባቢ የሚንቀሳቀስ የፋኖና የቀድሞ የአማራ ልዩ ኃይል አባላት ላይ ጥቃት ለመፈጸም ውሳኔ ላይ ደርሰዋል። በምዕራብና ምስራቅ ጎጃም በሚገኘው በበራ ሸለቋማ አካባቢዎች የመከላከያ ሰራዊት በከተማ ፖሊስና ሚሊሻዎች እየተመሩ ውጊያ እያደረጉ ይገኛል። በተለይም በዚህ ኦፕሬሽን በርካታ አንቂዎችን በተገኙበት ለመግደል ስምምነት ላይ መድረሳቸውንም ለማወቅ ችለናል። በምዕራብና በምስራቅ ጎጃም በሚገኘው የተለያዩ አካባቢዎች የመከላከያ ሰራዊት ልብስ የለበሱ የኦሮሞ ልዩ ኃይል አባላት የመከላከያ ሰራዊት አባላት ለወዳቸው ባደረው ያማራ የከተማ ፖሊሶችና ሚሊሻዎች እየተመሩ ውጊያ ለማድረግ ስምሪቱን ጨርሰው ተግባር ላይ ይገኛሉ። በየወረዳው በጎጃም አካባቢ ባሉ በራዎች የሚሰለጥን ፋኖና የተደራጀ ያለ ኃይል ባለ በማለት በፖሊስና በሚሊሻ መሪነት መከላከያ ተቀናይቶ ጦርነት ከጀመረ ግን ሰነባብቷል። ወንበርማ ቡሬ ዙሪያ ቆጭኖስ ጃቢጣናን ደምበጫ ዙሪያ ወረዳና ደብረ ኤልያስ ወረዳዎች በአባይ ሸለቋማ በራዎች በምስራቅ ጎጃም በሙሉ በሚባል ደረጃ በተቀናጀ ሰራዊት ውጊያ ለማድረግ በቲም በጋንታ በሻምበልና በሻለቃ በአዲስ መልኩ ተደራጅተው የገቡ መሆኑን ታውቋል። በምስራቅና በምዕራብ ጎጃም የሚገኝ ማንኛውም አካል በአካባቢው ስምሪት ወስዶ ጥፍ የገባ ያለው አካል ንጹሃንን ለመግደል መሆኑን አውቆ በጥብቅ እንዲዘጋጅና እነዚህን ጸረ ዝቦች ጨፍጭፎ በመጡበት መንገድ እንዲመለሱ ማድረግ እንደሚገባውም ጥሪ ቀርቧል። በተጨማሪም መንገዶችን በመዝጋት እህልዋ ባለመስጠት መረጃ ለፋኖች በማቀበል ሁሉም የትግሉ አካል እንዲሆን ጥሪ ቀርቧል። በዚህ ውጊያ ለሚደርሰው ጥፋት ከወዲሁ ተጠያቂዎችን እየመራ የሚገኘው የአካባቢው የሰላምና ደህንነት አላፊ የጎጃም ካድሮችና በርካታ ተላላኪዎች ናቸው። በበረሃ ለሚገኝ ማንኛውም የአማራ ልዩ ኃይል መረጃው እንዲደርሰው ይደረግ። በተያዘ በመርጦ ለማርያም ስር ደረቆንዝ አካባቢ የሰፈረ የወዲድ ታጣቂ ኃይል ስለመኖሩም ደርሰንበታል። ይህ ኃይል ፋኖን ለመምታት ስላሰበ ከአሻጋሪው ከቦረና ወረዳና ከዚያው ከጎጃም ሚሊሻ ፖሊስ ዝግጁ እንዲሆንና አስፈላጊውን ድጋፍ እንዲሰጡም ታዟል። በራውን ደረቆንዝ ይዞ 700 የሚሆን ኃይል ድሽቃና ጥቁር መሳሪያ ስናይፐር ብሬን ታጥቆ ቦታ ይዟል። ሽማግሌው ደግሞ ይህን በ50 ብር አበል የሚንቀየቀይ ሚሊሻና የመንደር ፖሊስ መታገል ባይሆንለት እንኳን ከጥላት ዱላ የሚያተርፉት ወንድሞቹን ማሳደድ እንደሌለበትም ሊነገረው እንደሚገባ ተጠቁሟል። አካባቢውን ለበረበሽና አማራን ለመግደል ያሰፈሰፈው ኃይል ወደ መጣበት እንዲመለሱላችንም ጫናል እናደርግ ይገባል። አዲሱ ደቡብ ምዕራብ ኢትዮጵያ በኦዴድ ተወሯል። አዲሱ የደቡብ ምዕራብ ኢትዮጵያ ዞኖች በኦሮሞማው ፍራአት ስልቀታ ስር መውደቁን የውስጥ መረጃ ምንጮች ተናግረዋል። አዲሱ የደቡብ ምዕራብ ኢትዮጵያ ዞኖች በኦሮሞማው ፍራአት ሙሉ በሙሉ ተሰልቅጦ ክልሉም ወደ ኦሮሞ እንዲካለል እና እንዲሰመር ከተደረገ ውሎ አድሯል። አካባቢው ወዴድ አገዛዝ ያደራጀው መሆኑ ይታወቃል። የተደራጀው ህዝባዊ ፖሊስና የጸጥታ አካላት የሚሊታሪ አርማቸውን ሳይቀር የኦነግ ባንዲራ አርማ እንዲሆን መደረጉን ለማወቅ ችለናል። ራስን የለውጥ መንግስት ብሎ የሚጠራው ፈላጭ ቆራጩ የወዴድ ዘረኛ ኃይል በአዲስ አካባቢ በተለያዩ መዋቅሮች ጣልቃ በመግባት የኦነግን ተልእኮ እየፈጸመና እያስፈጸመ እንደሚገኝም የአካባቢው ነዋሪዎች ገልጸውልናል። ዜናው በዚያ አበቃ። ሊበለው አትነካኩ፣ ሊበለው አትጋፉ፣ ሊበለው ይከብዳልና፣ ሊበለው ጥያቄ ታለው፣ ሊበለው ከሳ ተቆረ፣ ሊበለው ብለው ቢደፉ፣ ሊበለው ያመረረ፣ ሊበለው አይማለዱ፣ ሊበለው ሰው ቢበድሉ፣ ሊበለው ከፍ ይፈላቸው፣ ሊበለው ከእጁ ቢወድቁ፣ ሊበለው ተራ ዋንጫሉ፣ ሊበለው ሰው ቢበድሉ ከንስ ይጥላቸው፣ ሊበለው ከእጁ ሲወድቁ ተራ ዋንጫሉ። ሽበለው መሐመድ ላቸው
ይበለው ልጄ እናት ይበለው የነደም መላሽ ይበለው የክንዴ እናት ይበለው እስኪ ደርሱላት ይበለው እስኪ አይላት ይበለው ስሟን የነኩ ይበለው የተዳክሯት ይበለው ልጇ ቢመጣ ይበለው መቤት አሏት ይበለው ስሟን የነኩ የተዳክሯት ይበለው ልጇ ቢመጣ መቤት አሏት።
ሊሊያውን ትዝብት በጣም የሚቀርብ ጊዜ ነው። ግፋቢል የጽሁፍ ሲጠናቀር የአንድ ሳምንት እድሜ ያስቆጠረ። ከጊዜ እጥረት ማግስቱን መጠናቀር አለመቻሉ ግን እንደ ቆጨኝ ሆኖ እንደሚከተለው ይቀርባል። ጉዳዩ የተከናወነው እዚሁ አዲስ አበባ ከተማ ነው። ተዋናዮቹ ደግሞ አገራቸውን የሚወዱ በሙያቸው ተሰዋስበው ጾም ከማደር ስራ ፈት ከመሆን ብለው ሙያቸውን እውቀታቸውንና ገንዘባቸውን ከዚህም ከዚያም ብለው ያገኙትን ጥሪት አስተባብረው ከቀን ወደ ቀን ጠንክረን ከሰራን ከጥገኝነት ወጥተን እልፍ እንላለን ብለው የሚያስቡ ከተለያየ ማህበረሰብ የተውጣጡ ዜጎች። ታዲያ እነዚህ ወጣቶች በተለያየ ትወና ዘርፍ ተሰማርተው የሚታትሩ ናቸውና ያውኑ ስራቸው ደግሞ በአንዲት ድምጻዊ ቴክኒክ ስራ ላይ ያነጣጠረ ህጋዊ ፈቃድ የተሰጠው ተገቢው ክፍያ ለሚሰሩባቸው ቦታዎች ሁሉ የተከናወነ መሆኑን ከቡድኑ አንደበት የተረዳው ታቅ ነው። ይህን የቀረጻ ስራ ለማከናወን ደግሞ ከተነደፈው ገጠባ ያራት አንጻር ምሽት የተመረጠ ሰዓት ነው። ስለሆነም በቁጥር ወደ 15 የሚሆኑ ወጣት ወንዶችና ሴቶች በዕለተ ማክሰኞ ግንቦት 1 2015 በፒያሳ ከተመው እስከ ምሽት 3 ሰዓት ድረስ በተገቢው መንገድ እቅዳቸውን ወደ ተግባር ለወጡ። ከነዚህ ወጣቶች ጋር በርካታ የቀረጻ ካሜራዎች፣ ከፍተኛ የክራይ ዋጋ የሚከፈልባቸው 3 መኪናዎች፣ እቃውን የሚጭኑና ተዋናውን የሚያጓጉዙ እኒ ሁሉ ክራይ የተከፈለባቸው መሆኑን ልብ እንበል። ስለሆነም የመጨረሻውን የትወና ክፍል ለመስራት ህጋዊ ፈቃድ ወደተሰጠው ክፍያ ወደ ተከናወነበት ጫካማ አካባቢ ለጊዜው ስሙን መጥቀስ አላስፈለገም በልበ ሙሉነት ጉዟቸውን ቀጠሉ። የገጠማቸው ግን በጣም አሳፋሪና ያልጠበቁት ሁኔታ ነበር። በአካባቢው የነበሩ የኦሮምኛ ቋንቋ ተናጋሪዎች ለደህንነት ሲባል መታወቂያ እንዲያሳዩ ጠየቋቸው። እነሱም የተባለውን አደረጉ። ከመካከላቸው የኦሮምኛ ቋንቋ የሚችል አንድም አልነበረምና ጥያቄው በኦሮምኛ መልሱ በአማርኛ ቀጠለ። ህጋዊነታቸውን ለማሳየት አሉን ያሏቸውን ማስረጃዎች ሁሉ አቀረቡ። ምላሹ ግን አሳዛኝ ነበር። እናንተ ፋኖ ተላላኪዎች ናችሁ፣ ስለዚህም ወደ ማረፊያ ቤት ተባሉ። እየመጣ የሚያናግራቸው ኮማንደር ሳይቀር ሁሉም አንዱ ካንዱ ማይሻል ሁሉም ከእጅ አይሻል ዶማ አይነት ሆኑባቸው። ወጣቶቹም መኪናዎቹም የቀረጻ መሳሪያዎቹም ወደ እስር ቤት ተወረወሩ። ኢትዮጵያዊነት እስኪያስጠላቸው ድረስ እንዳይነጋ የለምና ነክቶ ማክስቱም አተካራው ቀጠለ። ይሁንና ከመሃላቸው አንዱ ብቻ ወደ አዲስ አበባ ተመልሶ ህጋዊነት እንዲያረጋግጥ ተፈቀደለትና መጣ። በመጨረሻም በስንት ሩጫና ጥረት ተፋክቶለት በአንድ የስልክ ትዕዛዝ እንዲለቀቁ ተፈቀደና የሄዱበትንም ዋነኛ ዓላማ በልምጥም ቢሆን አሳክተው ወደ የሰፈራቸው መለሳቸውን ያጫወተኝ በቅርቡ ማቀው የቡድኑ መሪ ሆኖ ወጣት ነው። እንግዲህ አገራችን ይህን እንደምትመስል ያወክም ያላወክም ወዳጅም ጠላትም ልብ በል ለዚህ በክተናል። ሰላም
ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባው ቃሉን ለትደጁ ደሙ እንዲከረባ
ትቀፈደዳላችሁ ትፈጃላችሁ። ግልገል ፋሽስቱ ኮሎኔል ለስልጣን ከበቃ ጀምሮ ለህዝብ ሲደሰኩር ውጥንቅጡ 90% ውሸትን 10% ጥራዝ ነጠቅ ልፈፋን ያቀፈ መሆኑን ብዙ ጊዜ ታዝበናል። የሚታወቅም ቢታይም ካፉ ጣዝማ ማርፈሰ ሰባዮች መጋዣዎቹ ግን ነገቀባ በተከፈላቸው ልክ ሲያወድሱትና ሲያዜሙለትን መስማት ተገደናል። አንቱ ሊባል የማይገባውን ከንቱ ከሳቸው አልፈው መሪም ጠቅላይ ሚኒስትርም ሁሉን አዋቂ ብልህም ብለው ያጨበጨቡለት ሲቃጡ ታዝበናል። በሰሞኑ በፓርላማም በሌላ መድረክ የሚያቀረሸው ጸረ አማራነት ለኦነግ ተከታዮቹ በር ከፍቶ በምስራቅ ወለጋ ከ700 በላይ ንጹህ አማራዎች በየመስጊዱ ሳይቀር ሊታረዱ ምክንያት ሆኗል። ኮሎኔል ግራኝ በትምህርት መስክ ቅልጥ ያለ ዘረኝነቱን ሊያስረዳ ሲጠርና አማርኛና ትግርኛ እናገራለሁ በሚል አጓጉል ማጠየቂያ ሊደረድር ሲጥር ምንኛ ህዝብ አልነቃብኝም ብሎ ህዝብን እንደናቀ አሳይቷል። ደፋ ቀና ቢልም ግልጽ ሆኖ የታየው ኮሎኔሉ ራሱ ጸረ አማራ ጸረ ኢትዮጵያ አንድነት የጥላቻ ፖለቲካን እንደሚያራምድ ነው። በወቅቱ አጋልጠን እንደነበረው የኮሎኔሉ አገዛዝ ውልደቱ ከአሜሪካም ከአረቦችም ተደቅሎ በመሆኑ አስመራ ድረስ ሂዶ ተለማምጦ ኦነግን ሲመልስ ይህ የግን ጠላቅን ቀኝ ቡድን መርሃ ግብሩን ቀይሮ እንደሆነም አልጠየቀውም። የኦነግ መሰል የሻቢያ ጫፋሪዎችና የአሜሪካ ቅጥረኞች ግንቦቴዎችንም ጠርቶ ሲያስተናግድ አገር ወዳድ ድርጅቶች አገር ውስጥ ይፋ ህልውና እንዳይኖራቸው አግዶ በመትካቸው ካህዲዎችን በስማቸው ቆለቆለ። ከወደ ሚኒሶታ አሜሪካ ደግሞ አማራና ክርስቲያንን በመንጫ እንረድ ባይን የኳታር ቅጥረኛ እንዲሁ ጠርቶ አገሩን ከፍቶለት በቀሮ መንጋ ስንቱ አለቀ። ከመጀመሪያው እንደገና እንዳልነው እንበልና ኮሎኔሉ ጠባብ ኦሮሞ ለመሆኑ በቂ መረጃ አቅርቦ ነበር። ህዝብን ለመሸንገል ጥፋትን አማኝ ኢትዮጵያን አፍቃሪ ቢመስልም ዋናው ግቡ ኢትዮጵያን በኦሮሚያ መተካት አማራን እንደ ህዝብ ማጥፋት መሆኑን ከጌዲዮና ቡራዩ ሻሸመኔ ጀምሮ ያሳየው ነው። ሳይሆንለት ሸርተት ብሎ ከኔም በላይ ኢትዮጵያዊ ላሳር ባይ ይሆናል። አድብቶ ደግሞ በመንጋውና ታጣቂዎቹ የአማራ አፋሩን መንደር ያጋያል። ህፃናትን በመድፍ ይደበድባል። ባውሬ ተከታዮቹ ያሳርዳል። ፍጅት ይፈጽማል። ይህ ሁሉ ሲሆን አጋሮቹ የመረጡት ዝምታን ነው። ከሰባት መቶ በላይ አማራ በግፍ ተጨፍጭፎ ለትግራይ ቤንዚን በበቂ አልገባም ነው የነሱ ዋና ጫጫታ። ፍጅት ካሉም በተገላቢጦች ፋኖን ሊከሱ ነው የሚነሱት። በወለጋ የተፈጸመው ፍጅት የመጀመሪያውም የመጨረሻውም አይደለም። ኮሎኔል ግራኝ ምላሱን አሻሽሎ ለገዳዮቹ ጠበቃ ሲሆን ሲጥርና ሲያቀተውም መታዘቡ ቢቀፍም የእሱ አገዛዝ እስከቀጠለ ድረስ የህዝብ እልቂትና ፍጅት መለያው ሆኖ የሚያጅበን ነው። የአገዛዙ መለያ ይህን መሰል ፍጅት ነው። ኮሎኔሉም የህዝብ የመጀመሪያና ዋነኛ ጠላትም መሆኑ እየታየና እየተረጋገጠም ያለ ነው። በኢትዮጵያ ህዝብ ጠላትነት የተሰየመው ኃይልም የአገዛዝ ነው። በዙሪያውና በስሩ ሸኔ፣ ቤኒሻንጉል ወዘተ በሚል ስምና አሁን ደግሞ በደቡብ ሱዳን ተባባሪነት በጋምቤላም ብቅ ያሉት ኮሎኔሉና ወያኔ ህልውና የሰጧቸው ኢመንት ቅጥረኞች ናቸው። ሸኔ በይፋ የኦነግ ጦር የነበረ ነው። ሀያ ባንክ ሲዘርፍ የተባበሩት ዛሬ በኮሎኔሉ በየቦታው ተሹመዋል። ማንም ያልያዘው ልዩ ክላሽን ገዝተናል ብሎ ሲፎክር የቃጣው ኮሎኔል ቡፋም የሆነው ጀግንነትና አሸናፊነት በትጥቅ ብዛት የሚወሰን አለመሆኑ ብቻ ሳይሆን ያለውን ክላሽን ታጥቆ ሲንጎማለን የሚታየው ሸኔና ኦነግ ነው። አንድ የኢሃሳ ኃይል የሚያሳርፈውን የሸኔ ስብስብ ባለብዙ ሺ ጦር አስመስሎና አይበገር ያድርጎ ለማቅረብ በፈረንጆቹ ትብብር መጣር ማንንም አያታልልም። ህዝባችንን እየፈጀ ያለው የኮሎኔሉ አገዛዝ ነውና ለወንጀሉም ተጠያቂ ይህ አሁንም አንዳንዶች መንግስት የሚሉት የፋሽስት ነፍሰ ገዳዮች አገዛዝ ነው። ለውጥ ላይኖር የኦሮሞ ጠባብ ዘረኛ አገዛዝ አደብ ላይገዛ ነጋ ጠባ ለቅሶና ዋይ ዋይታ ይባስ ብሎ ደግሞ ከጅቦቹ ከራሳቸው መፍትሄ ፍለጋ ጅልነት ነው። አገዛዙ ዋና ጠላት መሆኑን ፈርጆ በጋራ ሁለገብ ትግል ማደባየት ወሳኝ ነው። የኮሎኔሉ አገዛዝ ካልተወገደ የወያኔ መጨረሻ ለነገ አይሆንም። ሸኔ ማለት ኦነግ ነው። ኦነግ ማለት የኮሎኔሉ አገዛዝ። የኮሎኔሉ አገዛዝ ማለት ወያኔ ነው። በአማራውና ኢትዮጵያ ላይ ከወያኔም ከአሜሪካና አረቦችም ጋር ስምምነት ደርሰዋል። የጥፋት ኪዳን ተፈራርመዋል። የኮሎኔሉ አገዛዝ ከናጋሮቹ ይውደም። በአገር ህዝብ ጠላቶች ላይ እናምስ። አመጻችን ይስፋፋ። Yeah.
ዴሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስልጣን ለዩትም ሰኔ 2014 ዓመተ ምህረት የትግል ቃል ኪዳናችን ታድሷል። ውላችንም ጠብቋል። ትግላችን የአንድ አገር የስልጣኔ ደረጃና አጠቃላይ ባህሪው ያለፈበትን ታሪክ ስለሚመስል እንደየሀገሩ የታሪክ ርዝመትም በየዘመኑ የሚያንጸባርቃቸው ከሌሎች አገራት የተለየ ማህበራዊ ፖለቲካዊ ህብረ ባህላዊ እሴቶችን ይላበሳል። ከአገሪቱ ማህፀን የሚፈልቁ ተተኪ ትውልዶች የኖረውን እየወረሱ ዘመን ያመጣውን አዳዲስ ነገሮችም እየጨመሩበትና እየለወጡትም ይጓዛሉ። የሚያረካቸውና ዘመኑን የሚመጥን የለውጥ ሁኔታ ካልሰፈነ ደግሞ ይቃወሙታል። ብሎም በአዲሱና በአሮጌው መካከል የነለውጥ አንለወጥም ግብግብ ይካሄዳል። በዚህ ረገድ ኢትዮጵያ ያፈራችው ትውልድ ከተመረተና ካለም ዙሪያም የቀሰመውንና ኢትዮጵያ ይገባታል የሚለውን ለውጥ ለማምጣት ሲሞክር የለውጥ እንቅስቃሴውን ለማደናቀፍ የቆሙ ኃይላትን አጥብቆ መታገሉ የግድ ነበር። ያ ከፋሽስት ጣሊያን ወረራ በኋላ የመጣው ኢትዮጵያዊ ትውልድ በተለይም ዘመናዊ ትምህርትን ለመገብየት እድል ያገኘው ክፍል የሚወዳት ሀገሩ ኢትዮጵያ ውስጥ ፖለቲካዋ እንደ ቀዳሚነቷ አለመራመዱን ተገንዝቦ በሀገሪቱ ለውጥ እንዲሰፍ ያጼውን አገዛዝ ሲወተውት የቆየ ከመሆኑም በላይ በሰላማዊ መንገድ የሚችለው ያህል ታግሏል። ትውልዱ ይህን ትግል ያካሄደው አገራችን በሁሉም ፈርጅ የተሻለ ለውጥ እንድታሳይ ከነበረው ጉጉትና ፍላጎት የተነሳ ነው። የአጼው አገዛዝ የህዝብን መብት ረግጦ ጨቋኝ ስርዓቱን ማስቀጠል እንጂ ለውጥ ለማድረግም ሆነ ራሱን ለመለወጥ ዝግጁ ባለመሆኑና ለለውጥ ፈላጊው ክፍል ውትወታ ጆሮ ባለመስጠቱ የተነሳ ትውልዱ ወደማይቀረው የለውጥ እንቅስቃሴ ትግል ውስጥ ገባ። ለስርዓት ለውጥ በተደረገው በዚህ የትግል ሂደት ትውልዱ ከፍጹማዊ የዘውድ አገዛዝ ጋር ወደማይታረቅ ቅራኔ ውስጥ መግባቱ የግድ ነበር። በሁለቱ ወንድማማቾች በጀነራል መንግስቱ ንዋይና በገርማሜ ንዋይ የተሞከረው የ1953ቱን የመንግስት ግልበጣ በዘውዱ አገዛዝ ላይ ከተካሄዱ ተቃውሞዎች መካከል አንዱ ነበር። በአገር አሜሪካ ከፍተኛ ትምህርቱን አጠናቆ ወደ አገሩ የተመለሰው ገርማሜ ንዋይ በኢትዮጵያ ህዝብ ላይ ይደርስ የነበረውን ግፍና በደል አስቀድሞ የተረዳ ለመሆኑና ለተበደለው ህዝብ ካሳየው ተቆርቋሪነትና የለውጥ ጉጉት እንደነበረው ራሱ ከተናገራቸው ፍሬ ሐሳቦች መረዳት ይቻላል። በተግባርም ያረር የጅጅጋ በሲዳሞ የወላይታ አውራጃ አስተዳዳሪ በነበረበት ጊዜ ያስተዳደራቸው የነበሩትን ማህበረሰቦች ኑሮና ህይወት ለመለወጥ በጊዜው ይወስዳቸው የነበሩ በጎ ተግባሮቹ ለሀገር እድገትና ልማትን ለህዝብ ያለውን ወገንተኝነት በተጨባጭ የሚገልጹ ማስረጃዎች እንደነበሩ ታሪክ መዝግቦታል። ከተሳሳቱ የመንግስት ግልበጣ በኋላም በፊታውራሪ ኃይሉና በደጃዝማች ታከለ ወልደ ሐዋርያት ቀጥሎም በነ ኮሎኔል እምሩ ወንዴ ሌተና ኮሎኔል አስናቀ እንግዳ ከሌሎች የጦር ኃይል አባላት ጋር በመሆን አጼውን ከስልጣን ለማውረድ ያደረጉት ሙከራ በአጼው አገዛዝ የጸጥታ ኃይላት ስለተደረሰበት በወቅቱ በርካቶች ለሞት፣ ለእስር፣ ለግርፋትና ለግዞት ተዳርገዋል። የ1960ዎቹ ለውጥ ፈላጊና ተራማጅ የነበረው ወጣት ትውልድ ብሩህ ተስፋና ራዕይን ሰንቆ አገራው ይፈቅር ታንጾ ከፊል ለፊቱ ጎልቶ ይታየ የነበረውን ኋላ ቀር ስራአትና ባለም አቀፍ ደረጃም ተንሰራፍቶ የነበረውን የዘር መድሎና የቅኛ አገዛዝን የሚቃወም ሆኖ በቃለ የማህበራዊ ፍትህ ጥማት ነጻነትና ለውጥና ፋቂ የነበረው ያ የተማረው ክፍል ኢትዮጵያ ኋላ ቀር ፖለቲካዊ ማህበራዊና የኢኮኖሚያዊ ሁኔታ እንዴት መለወጥ እንደሚችል አበክሮ መጠየቅና ማገናዘብም የጀመረ በእውቀት ራሱን ያነጻ ለህዝብና ለሀገር ተቆርቋሪ ተራማጅ አስተዋይና ቅን የሆነ ትውልድ ነበር ማለት ይቻላል። በወቅቱ የነበረው ተራማጅና ለውጥ ፈላጊ የሆነው የተማረው ክፍል አገሩ የነበረችበትን እጅግ ዘግናኝና ኋላ ቀር ሁኔታ የተረዳ ብቻ ሳይሆን እውቀቱ አቅሙና ችሎታው እንዲሁም ሁኔታው የፈቀዱለትን ዘዴዎች ሁሉ በመጠቀም ትምህርትን ህክምናንና ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት ለማስከበር የብሔረሰብ ጭቆናንና አድሎን አስወግዶ በእኩልነት ላይ የተመሰረተ አንድነትን ለማስረጽ በወቅቱ ተንሰራፍቶ የነበረውን የገባር ስርዓት ለማስቀረት ማህበራዊ ፍትህን ለማስገኘት እና እንዲሁም ፍትሁን ኢኮኖሚያዊና ቴክኖሎጂያዊ እድገት ለማምጣት ትልቅ ዓላማን አንግቦና ብሩ ተስፋን ከፊት ለፊቱ ይዞ ነበር የተሰባሰበው የተደራጀውና ለህዝብ ትግል የተሰለፈው። ይህ ተራማጅ ትውልድ እነዚህን ክቡር ዓላማዎች በፖለቲካ ተደራጅቶ ለማራመድና ለአይቀሬውም ትግል መሳሪያ ይሆናል ከሚል ጽኑ እምነት ነበር። ከብዙ ውጣ ውረድና ትግል በኋላ በሚያዝያ 1964 ዓ.ም ያባን የመሰረተው ከ1953 ዓ.ም መፈንቅለ መንግስት ሙከራ በኋላ ከላይ ለመጥቀስ የሞከርናቸውና መፍትሄ ሳይገኝላቸው የቆዩ የኢትዮጵያ ህዝብ መሰረታዊ ጥያቄዎች ሲንከባለሉ ቆይተው የ1966 ዓ.ም የለውጥ አብዮት በኢትዮጵያ አዲስ ህዝባዊ የፖለቲካ ትግል እንቅስቃሴ ምዕራፍን ከፈተ። ጭቆና፣ ብዝበዛ፣ ግፍና በደል ያንገፈገፈው ህዝብ ብሶቱንና ቁጣውን ለማሰማት እድሜ፣ ጾታ፣ ሃይማኖትና ዘር ሳይገድበው እጅ ለእጅ ተያይዞ ብሶቱን በአደባባይ ለማሰማት ሰልፍ ወጣ። ይህ በህዳር 1966 ዓ.ም ምረት በአደባባይ ሐሳብን ጭምር ይዞ በመውጣት የተጀመረው ህዝባዊ እንቅስቃሴ ህዝቡ ስሜቱንና ፍላጎቱን በነጻነት እየገለጸ እስከ መስከረም 1967 ዓ.ም ድረስ በመላው የአገሪቱ ክፍሎች ሳይቋረጥ ቀጠለ። ደርግ መስከረም 2 ቀን ንጉሱን በማውረድ ስልጣኑን ሙሉ በሙሉ በእጁ ሲያስገባ ከመጀመሪያዎቹ እርምጃዎች መካከል አንዱ ህዝቡ በትግሉ የተቀዳጀውን ሐሳብን በነጻነት የመግለጽ መብቱን ለመጨረሻ ጊዜ ማገድ ነበር። በአገራችን የወታደራዊ ደርግ አገዛዝ ባህሪና አካሄድ እጅግ አደገኛ ወደሆነ የወታደራዊ አምባገነን አገዛዝ ሊያቆጠቁጥ እንደሚችል በወቅቱ ገና ከተመሰረተ 2 ዓመት ተኩል ብቻ ለሆነው ኢህአፓ ገልጽ ነበር። እንደተፈራውም ሳይውል ሳያድር የህዝቡ ትግል በወታደራዊ የደርግ አገዛዝ አፋኝ መዳፍ ስር ወደቀ። የህዝቡ የማይገረሰስ የስልጣን ባለቤትነቱ የሚያረጋግጥበትን ለመሰረታዊ ለውጥ ጥርጊያ መንገድን የሚያመቻቸውንና ወደ ዴሞክራሲያዊ ስርዓት ሊያሸጋግር የሚችለውን የጊዜያዊ ህዝባዊ መንግስት ጥያቄ ወቅታዊነትና አሰባሳቢ መፈክርነቱን አስቀድሞ የተረዳው ኢህአፓ የድርጅቱ ልሳን በሆነው በዴሞክራሲ አማካኝነት መላው የህብረተሰብ ክፍል በዚህ ዙሪያ እንዲሰባሰብና ትግሉን አጠናክሮ እንዲቀጥል ጥሪና ቅስቀሳ አደረገ። ደርግ ህዝቡን ተክቶ ራሱን ብቸኛ ፈላጭና ቆራጭ አልፎም ፍጹም አምባገነን ለመሆን እየተንደረደረ መሆኑን ኢህአፓ በልሳኑ በዴሞክራሲ አማካኝነት አካሄዱን እየተከታተለ ለህዝብ አጋለጠ። ህዝቡም ሳይዘናጋ ለመሰረታዊ ለውጥ የሚያደርገውን ትግል አጠናክሮ መቀጠል መደራጀትና መታገል እንዳለበት አጥብቆ አሳሰበ። የጊዜያዊ ህዝባዊ መንግስት ጥያቄም በምልአተ ህዝቡ ተቀባይነት በማግኘቱና ጥያቄው ለደርግ የራስ ምታት እንደሆነበት በመረዳቱ የህዝቡን ጥያቄ በቸልታ ሊያልፈው አልቻለም። በመሆኑም ለመሰረታዊ ለውጥ በሶቱን አንግበው ወደ አደባባይ የወጣውን ህዝብ ተገላግጣቸውን ለማስተናገድና ለማደናቀፍ ህዝቡ ላቀረበው የስልጣን ጥያቄም ወታደራዊው ደርግ አጥጋቢ መልስ ለመስጠት ፈቃደኛ አልነበረም። የህዝቡን ቁጣ ለማብረድና የግዚያዊ ህዝባዊ መንግስት ጥያቄን አቅጣጫ ለማስተናገድና ፋታ ለማግኘት ሲል ወታደራዊው ደርግ ብሔራዊ ሸንጎ በሚል ተጥቃፈችና ተገላዘናጊ ጥርስ አልባ የሆነ አካል እንዲመሰረት ህዝቡን በማስገደድና በማስፈራራት ግፊትና ጫና አደረገ። የሚቋቋመው ሸንጎም የግዚያዊ ህዝባዊ መንግስትን ጥያቄ ለማድበስበስ መሆኑን በመረዳት በደርግ ላይ ህዝቡ የሚያደርገውን ትግል ይበልጥ አጠናክሮ ቀጠለ። ሸንጎ የተባለውም ከህዝቡ ከፍተኛ ተቃውሞ ስላጋጠመው ምንም አይነት ህዝባዊ ተቀባይነት ሳያገኝና ደርግ ለተነሰተው እኩይ ተግባር ሳይውል ከሰመ። ለመሰረታዊ ለውጥ የሚደረገው ህዝባዊ ትግልም ግልጽ የትግል ጎራ ለየ። ትግሉ በወታደራዊው የደርግ አገዛዝና በህዝቡ መካከል መሆኑ ገጦና ፈጦ አደባባይ ወጣ። የህዝቡን ትግል በአቋራጭ የመነስተፈው አምባገነኑ ደርግ ስልጣኑን የበለጠ ለማጠናከር በማከታተል የተለያዩ አዋጆችን በማውጣት የወሰዳቸው እርምጃዎች መጪው ዘመን የጨለማ ጊዜ መሆኑን አመላከተ። የካቲት 1966ቱ ህዝባዊ አብዮት ይዞት የተነሳው የለውጥ ተስፋና በማቆጥቆጥ ላይ የነበረው የዴሞክራሲ ጭላንጭል ተወለገ፣ ደብዛውም ጨርሶ ጠፋ። ኢትዮጵያም ለዘመናት ከገባችበት የችግር አረንቋና ዙሪት ውስጥ ልትሽከረከር እንደምትችልም የበለጠ ግልጽ ሆነ። በየካቲት 1966 ዓመተ ምህረት ምልዓተ ህዝቡ ያነሳቸው የዴሞክራሲ ጥያቄ፣ የህዝባዊ ስርዓት ግንባታ፣ የእኩልነት ጥያቄና የመሬት ጥያቄ የሚሉት ናቸው። ጉልቻ ቢቀያየር ወጥ አያጣፍጥም እንዲሉ ስማቸውን በየጊዜው እየቀያየሩ በህዝብ ላይ በሚፈራረቁ አምባገነኖች የስልጣን ጥማት የተነሳ ዛሬም ህዝቡ ያነሳቸው የዴሞክራሲ ጥያቄዎች እንደታፈኑ ናቸው። ለዴሞክራሲ የሚደረገው የህዝብ ትግል ግን ሳያቋርጥ እነሆ ዛሬም እንደቀጠለ ይገኛል። የኢትዮጵያ ህዝብ በነጻና ርትዓዊ ምርጫ ዴሞክራሲያዊ መንግስትን እንዲመሰርትና መብቱም ተከብሮለት ሉዓላዊነቷ የተጠበቀ ኢትዮጵያ እውን እንድትሆን ለማድረግ ያባ ከተመሰረተ ጊዜ ጀምሮ በጽናት ከኢትዮጵያ ህዝብ ጎን በመቆም የበኩሉን ድርሻ በመወጣት መክፈል የሚገባውን መስዋዕትነት ሁሉ የከፈለና እየከፈለ ያለ ኢትዮጵያዊ ድርጅት ነው። ዛሬም ለዴሞክራሲ የሚደረገው የትግል ጉዞ በህዝባዊ ትግል ሂደት ላይ በመሆኑ በሚያዝያ ወር 1964 ዓ.ም የተመሰረተውና በነሐሴ ወር 1967 ዓ.ም ተመረጠ ህልውናውን ለኢትዮጵያ ህዝብ ይፋ ያደረገው ኢህአፓ ከተመሰረተ 50 ዓመቱን አስቆጥሯል። ከታወጀ ደግሞ 47 ዓመት ሊሆነው ሁለት ወራት ብቻ ይቀሩታል። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ 50ኛውን ዓመት የወርቅ ኢዮቤልዩ ሲያከብር ዛሬም በትግል ላይ መሆኑን አጽንኦት እየሰጠ ነው። በዚህ ልዩ ወቅት ፓርቲው ያሳለፈውን የአምሳ ዓመት የትግል ጉዞ ታሪኩን በመገምገም ቀጣዩን የትግል ጉዞ አማትሮ በመትለም አዳዲስ የትግል ስልቶችን በመቀየስ ዛሬም እንደ ትናንትናው ከኢትዮጵያ ህዝብ ጎን በመቆም ያልተጠናቀቀውን ህዝባዊ ትግል ከግብ ለማድረስ ቃል ኪዳኑን ያድሳል። ያባ 50ኛውን የምስረታ በዓሉን የሚያከብረው በዚህ ረጅምና መራራ ህዝባዊ ትግል መስዋዕት የሆኑትን በትግሉ ውስጥ አካላቸው የጎደለውንና የአእምሮ በሽታ ሰለባ በመሆን የተሰቃዩትን እንዲሁም እስከ ዛሬዋ ቀን ድረስ በሐዘን የሚማቅቁ ቤተሰቦቻቸውን ሁሉ በማሰብ ሲሆን እነዚያ ብርቅዬ የህዝብ ልጆች የተዋደቁለት የህዝብ ጥያቄ መልስ እንዲያገኝ ዛሬም ትግሉ ሳይቋረጥ መቀጠሉን በማብሰር ጭምር ነው። ያባ በረጅሙ የትግል ጉዞ ለጠላቶቹ ሳይንበረከክ የመቆየቱ መገለጫው ምስጢር የአባላቱ የትግል ጽናት፣ ጥንካሬ፣ አልበገርባይነት፣ በራስ የመተማመን ችሎታ ነው። እነዚህ ታጋዮች የተለሙት ራይና የነደፉት መርሃ ግብር ህዝባዊነትን በመላበሱና በጥልቅ የኢትዮጵያዊነት መሰረት ላይ በመቆሙም ነው። ያባ ሲያሚው እንደሚገልጸው ሁሉ ገና ከእለተ ውልደቱ ከሚያዝያ 1964 ዓ.ም ጀምሮ በይዘቱ በባህሪያቱና በተግባሩ የኢትዮጵያ ህብረ ብሔራዊነት አገራዊነትና ቀጣይነት በትግሉ እውን ለማድረግ ቆሟል። የኢሃፓ አባላት በድርጅታቸው በኢሃፓ ዙሪያ የተሰባሰቡትና ወደ ትግሉ የተቀላቀሉት ካገዛዙም ሆነ ከባዕዳን በሚገኝ የሥልጣን ፍርፋሪና ጥቅማጥቅ ተደልለውና ተማርከው ሳይሆን በኢትዮጵያዊነታቸው የተሰለፉበት ድርጅት መስፈርቱ የፖለቲካ አመለካከቱ የዓላማና የአስተሳሰብ አንድነቱ ስቧቸው ማርኳቸው እንጂ ከአንድ ወይም ከሌላው ብሔረሰብና አካባቢ በመወለድ አልነበረም። የኢሃፓ አባላትና ደጋፊዎች የነበራቸው ዓላማ የብዙሃኑን የኢትዮጵያ ሕዝብ ኑሮ መለወጥ ማሻሻልና ማሳደግ እንዲሁም እኩልነት እንዲሰፍን ነበር ምኞታቸው። ኢሃፓ አባላቱን በጓዳዊነት ፍቅር አዲስና ልዩ በሆነ የእርስ በርስ መተሳሰብና መፈቃቀር መቻቻልና መተማመን ያቆራኘ ድርጅት በመሆኑ አባላቱ ለሕዝብ ያላቸው ፍቅርና ተቆርቋሪነት ወደር የማይገኝለት ነበር ማለት ይቻላል። ለዚህ ነው ብዙዎች ኢሃፓን የሚያፈቅሩት የሚያከብሩትና የሚሳሱለት። ኢሃፓ አባላት በብሔረሰባቸው በሃይማኖታቸው በጾታቸው ወዘተ የሚደርስባቸው በደል ንቀትና ውርደት ሆነ ወይም የሚያገኙት ልዩ ክብር ጥቅምና የበላይነት እንደማይኖር ተረድተው እና አምነው በኢትዮጵያዊነታቸው ብቻ የተሰለፉበት የተደራጁበት የታገሉለትና የተሰውለት ድርጅት ነው። የኢሃፓ አባላት በፖለቲካ ዓላማቸው በድርጅቱ መርሃ ግብር በተካተቱ የጋራ የፖለቲካ እምነታቸው በፓርቲው ህግና ደንቦች ውስጥ በሰፈሩት ያደረጃጀትና የአሰራር መተክሎቻቸው መሰረት ነው። ከሁሉም የአገሪቱ ክፍሎች የጾታ የሃይማኖት የእድሜ የአጥንትና የደም ቋጠሮ ሳይገድባቸው ቢወቀጥ አጥንቴ ቢንቆረቆር ደሜ ፍጹም ነው እምነቴ የትግሉ ነው ህይወቴ ለአዲስ ስርዓት ልምላሜ በማለት ክቡር ህይወታቸውን ሳይቀር ለሀገራቸውና ለሚወዱት ህዝባቸው ራሳቸውን አሳልፈው የሰጡት። መስራቾቹም ሆኑ በትግሉ ሂደት ኢሃፓን የተቀላቀሉት ሁሉ በኢትዮጵያዊነት መስፈርት ብቻ ነበር የተሰባሰቡት የተደራጁትና የታገሉት። ዛሬም በዚሁ መንፈስና ጽናት ነው እየታገሉ የሚገኙት። በኢሃፓ ዙሪያ የተሰባሰበውና ለህዝብ የስልጣን ባለቤትነትና ለዲሞክራሲያዊ መብቶች መከበር የታገለው ትውልድ ጠላት ቢረባረብበትና ለጊዜው ምቾቱ ከዳር ባይደርስለትም ደስታና ምቾትን ሳይመርጥ ቤተሰቤን ጨርቄንና ማቄን ሳይል ለጠር ከተማን ሳይል በመላው የአገሪቱ ክፍል የታገለውና ወደር የማይገኝለትን ሕይወት የአካልና የአእምሮ መስዋዕትነትን የከፈለው ምላተ ሕዝቡ ያነሳቸውን የዴሞክራሲ ጥያቄዎች በመሠረታዊ የለውጥ ምጥ ከሕዝብ ጎን ሆኖ በመታገል አዲስ ሥርዓትን እናዋልዳለን በሚል ነበር። ይህ ኢሃፓን የመሠረተውና ከተመሠረተ ጀምሮ ድርጅቱን በመቀላቀል የታገለው ዛሬም ባልተቋረጠ ትግል ውስጥ ያለው ኢትዮጵያዊ ትውልድ ያለ ጥርጥር ለኢትዮጵያ ሕዝብ ያለውን ፍቅር በፖለቲካ ዓላማውና ለዚህ ዓላማው መሳካት ባደረገው ሕዝባዊ ትግልና በከፈለው ወደር የለሽ መሥዋዕት በተግባር ገልጧል። ኢሃፓ በኢትዮጵያዊነቱ ብቻ የሚኮራ የአኩሪ ትውልድ እምብርት የሕዝባዊ ትግል ጎህ ቀዳጅና ቆራጥ የሕዝብ ልጅ መሆኑን በተግባር ያረጋገጠ ነው። ለዚህም ታሪክ ምስክሩ ነው። ኢሃፓ በተመሰረተበት ወቅት ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ሊያገለግለው የሚችልና ተሞክሮውንም በማስገንዘቢያነት ሊጠቀምበት የሚችል ኢትዮጵያዊ የፖለቲካ ፓርቲ በአገራችን ምድር አልነበረም። እንዲያውም በወቅቱ ስለ ፖለቲካም ሆነ ስለ ፖለቲካ ድርጅት መናገርም ሆነ መጻፍ እንደ ወንጀል የሚታይበት መከራና ፍዳ የሚከፈልበት ፍጹማዊ የዘውድ አገዛዝ የተንሰራፋበት ወቅት እንደነበር ማን ይናገር የነበረ ማን ያርዳ ይቀበረ ማለቱ ብቻ በቂ ይመስለናል። በመሆኑም በአገራችን የፖለቲካ ታሪክ ውስጥ የኢህአፓን መስረታ አዲስ የፖለቲካ የትግል ታሪክ ምዕራፍን ከፍቷል ለማለት ይቻላል። የዛሬ 50 ዓመት ኢትዮጵያዊ የፖለቲካ ድርጅት ሆኖ ብቅ ካለ በኋላ የችግርና የመከራ ገፈት ቀማሽ የሆነ በትግልና ከትግሉ ሜዳ በተጨባጭ የተማረና ያስተማረ የበኩር የፖለቲካ ድርጅት ኢህአፓ ነው ብንል ሀቁን መናገራችን እንጂ ስለራሳችን ማጋነን አይሆንብንም። ኢህአፓ በ1966 ዓ.ም የትግልና የትንቅንቅ ውሽንፍር መከሰት ሁለት ዓመት አስቀድሞ ከኢትዮጵያ ህዝብ አብራክ የተፈጠረ በህዝብ ትግል ህይወቱን አግኝቶ በነበረው ትግልም ተፈትኖ አያሌ ተግዳሮቶችን በትግሉ አሳልፏል። በተለዋዋጩ የሀገራችን የፖለቲካ ምዕራፍ ሁሉ ድርጅቱ በወሰዳቸው የፖለቲካ አቋሞቹና ባደረጋቸው የመርሃ ግብሩ ማሻሻያዎች ማንነቱን በገሃድ ያረጋገጠ፣ ለህዝብና ለአገሩ ያለውን ወገንተኝነትና ቀናይነት በተግባር የገለጸ፣ የኢትዮጵያን ህዝብ ብሶትና ዋይታ አንግቦ የተደራጀ፣ ለሄደና ለመጣ አምባገነን ሁሉ አልመጭ አላጎነብስ ያለ፣ የኢትዮጵያ ህዝብ የቁርጥ ቀን ልጅነቱን በቃል ሳይሆን በትግል ጽናቱ ያስመሰከረ፣ የትግል ተሞክሮ ባለጸጋና ለአምሳ ዓመት የኢትዮጵያን ህዝብ ትግል ሳይከዳ ዛሬም ትግሉን የቀጠለ ህብረ ብሔራዊ የፖለቲካ ድርጅት ነው። በዛሬዋ የዴሞክራሲ አትም የኢህአፓን የትግል ታሪክ ተመክሮ ወደ ኋላ አማትረን በጥቂቱ መጠቃቀሱ አባይን በጭልፋ መሆኑን ብንረዳም ለዚያ ትውልድ በተለይም ለእኛ ለኢህአፓዎች ትዝታን ሊቀሰቅስ፣ ለአዲሱ ትውልድ ደግሞ አገርን ከዘረኞች ለመታደግ ለሚደረገው አገር የማዳን ትግል ተመክሮ ሊያስተላልፍ ይችላል ከሚል ፍጹም እምነት ተመነጨ ነው። ኢህአፓ እንደ ማንኛውም በትግል ላይ እንዳለ ድርጅት ጥንካሬና ድክመቱ የሚወሰነው በአባላቱ ማንነት ጭምር ነው። ሁሉም የድርጅቱ አባላት ያለ ጥርጥር በትግሉ ሂደት ውስጥ የራሳቸው የሆነ አስተዋጽኦ ነበራቸው፣ አላቸው፣ ይኖራቸዋልም። ሆኖም በድርጅቱ ውስጥ በኃላፊነት በልዩ ልዩ ደረጃዎች ላይ የሚሰሩ ከዚያም በላይ ድርጅቱን በመምራት በአመራር ደረጃ በመላው አባላቱ በጉባኤ ተመርጠው ለተወሰነ የሥራ ዘመን ኃላፊነት የተጣለባቸው አመራር አባላት ደግሞ የሚኖራቸው አዎንታዊ ሆነ አሉታዊ አስተዋጽኦ እንደዛው እንዳሉበት የኃላፊነት ደረጃና የሥራ ዘመን ይታያል። ኢህአፓን ለመመስረት በአጭር ጊዜ ውስጥ ለማጠናከርና ለማጎልበት በኢትዮጵያ ህዝብ ልብና አእምሮ ውስጥ ስፍራ እንዲኖረውና እንዲወደድ በህዝብ ውስጥ እንዲታቀፍ እስከ ዛሬም ድረስ ከህዝብ ጉያ እንዳይነጠልና እንዳይወጣ እንዲደነቅና እንዲከበር አልፎም እንዳጥቢያ ኮከብ ከቅርብም ሆነ ከርቀት ደምቆና ጎልቶ እንዲታይ ለማድረግ የተቻለው እነዚያ በወቅቱ የነበሩት አባላቱ ባደረጉት ብርቱ የትግል አስተዋጽኦ የህዝቡን ልብ በማግኘታቸውና ህዝባዊ አመኔታን በማስረፋቸው የተነሳ ነው። ኢህአፓን የመሰረቱትም ሆነ ትግሉን በሂደት የተቀላቀሉት አባላቱና ደጋፊዎቹ በደልና ግፍን የተጸየፉ፣ የሰው ልጅ በተፈጥሮው ክቡር መሆኑን የተቀበሉ፣ ውድ ሕይወታቸውን ሳይቀር ለዓላማቸው ሲሉ አሳልፈው በመስጠት ጀግንነታቸውን በተግባር ያረጋገጡ፣ ዘመኑ ያፈራቸው የህዝባዊ ትግል ፈርጦች እንደነበሩ የኢትዮጵያ ህዝብ የትግል ታሪክ በሚገባ መዝግቦታል። ኢህአፓ ከውልደቱ ጀምሮ ለህዝባዊ መንግስት መመስረት፣ ለኢትዮጵያ ህዝብ ዴሞክራሲያዊና ሰብአዊ መብት መረጋገጥ፣ ለዜጎች የጋራ ጥቅምና የጋራ ፍላጎት እንዲሁም ለአገራዊ አንድነታቸው እውን መሆን የወሰደውን ጽኑ አቋም፣ የገባውን ቃል ኪዳን፣ ያደረገውን ፍጥምጥም ውል ከምንም በላይ ከፍተኛ ስፍራ ይሰጠዋል። የኢህአፓ አባላትና ደጋፊዎች ለኢትዮጵያ ህዝብ ያላቸው ፍቅር፣ ታማኝነትና የህዝብ አገልጋይነት የቃል ኪዳናቸው መገለጫ ነው። ህዝብን ተክተው በስሙ የሚነግዱ ሳይሆኑ ከጎኑ ቆመው የሚፋለሙና በወገንተኝነት የሚሟገቱለት የህዝብ ልሳንና ቅን አገልጋዮቹ ናቸው። ኢህአፓን በሩቅም ሆነ በቅርበት የሚያውቁትና ስለ እውነት የቆሙ ሁሉ የኢህአፓ አባላትና ደጋፊዎች የከፈሉት መስዋዕትነትና ያካሄዱት ረጅም ጠመዝማዛና ውጣ ውረድ የበዛበት ትግል ሀገራቸውን ወደ ተሻለ ደረጃ ለማድረስ ለመለወጥ በአቀኝነትና በቅንነት ያካሄዱት ትግል እንጂ ሌላ ከህዝብ የተለየ ድብቅ የሆነ አጀንዳን ወይንም ተልእኮን ተቀብለው እንዳልነበር በሀቅ መስክረዋል። የትግላቸውም አልፋና ኦሜጋም ይህንኑ ሀቅ አረጋግጧላቸዋል። ህዝባዊ ትግል የዓላማ ጽናትና ጥንካሬን ይጠይቃል። የኢህአፓ የትግል ጥንካሬ የሚመነጨው ከዓላማ ጽናቱ ሲሆን ጽናትም የትግል ጥንካሬ መገለጫ ነው። ኢህአፓም ለተተኪው ታጋይ ትውልድ የሚያወርሰው የትግል ቅርስ ቢኖር ኢትዮጵያዊነትን፣ ህዝባዊነትን፣ የትግል ጥንካሬንና የዓላማ ጽናትን ነው ብንል ስለ ራሳችን ያለንን ግምት ለማጋነን ሳይሆን ትምህርት የሚቀሰምበት ነው ብለን ስለምናምን ብቻ ነው። የኢትዮጵያ ህዝብ አንዴ በአምባገነኖች የስልጣን ጥማት፣ ሌላ ወቅት በጠቅላላው የህዝብ የህልውና የነጻነትና የመብት ተጋድሎ፣ ሌላ ጊዜ ደግሞ የውጭ ወራሪዎችን ጥቃት ለመቋቋም ባካሄደው የክብርና የብሔራዊ ነጻነት ትንቅንቅ የተነሳ ባልተቋረጡ የጦርነት ግጭቶች ለዘመናት ሲዋከብ የኖረና ዛሬም በዚሁ ቀጣይ የስግብግብ አምባገነኖች የስልጣን ወላፈን እየተጠበሰና እየተሰቃየ ያለ ህዝብ ነው። ኢትዮጵያውያን ሰላምን ያነገበ ፋታን፣ የዴሞክራሲያዊ መብትንና የማህበራዊ ፍትህን ተነፍገው ለዘመናት በመቆየታቸው ሀገራችን የእርስ በርስ ጦርነት እንዲሁም የረሃብ፣ የስደት፣ የቸነፈር፣ የዋይታና የሰቆቃ በአጠቃላይ የኋላ ቀርነት ቋት መገለጫ ሆና መቀጠሏ ለሁላችንም ግልጽ ነው። ዋልታ ረገጥ የሆነ የአፓርታይድ የዘር ፖለቲካ በመላው ሀገራችን ክፍል መስፋፋትና መጦስ፣ የዴሞክራሲ ደብዛ መጥፋት፣ የማህበራዊ ፍትህ መጓደልና መራቆት የሚቀሰቀሷቸው ግጭቶች መልሰው ድህነታችንንና ጭቆናን እያባባሱ፣ የማህበራዊ ሁኔታዎችን ለሌሎች ግጭቶችና ጦርነቶች እያመቻቹ በመሄዳቸው ምክንያት ሰላም ወዳድ የሆነው የኢትዮጵያ ህዝብ እጅ ከወርች ተብትበው ካሰሩት የጥፋት ማነቆዎች ለመላቀቅ ከቶም አልቻለም። ያባ ደከመኝ ወይንም ታከተኝ ሳይ በረጅሙ የትግል ታሪኩ ሶስት ልዩ ልዩ አገዛዞችን ከህዝብ ጎን ሆኖ በጽናት የታገለው፣ እነዚህ አገዛዞች የህዝብን መሰረታዊና ዴሞክራሲያዊ መብቶች ረግጠው ጨቋኝ ስርዓቶችን በመመስረታቸውና የህዝብንና የሀገርን ጥቅም ለማስከበርና ለማስጠበቅ ዝግጁነት የሌላቸው ፍጹም ጨካኝና አምባገነን ሆነው በመገኘታቸው ጭምር ነው። ያባ አሁንም ትግሉን በጽናት የቀጠለው ከዛሬ 50 ዓመት በፊት ህዝቡ ያነሳቸው መሰረታዊ የመብት ጥያቄዎች ማለትም መሬት ላራሹ ይሰጥ፣ ጭቁኑ ህዝብ ዴሞክራሲን ይጎናጸፍ፣ የአገር ሉዓላዊነት ይከበር፣ አንድነት በዴሞክራሲና በእኩልነት መሰረት ይረጋገጥ፣ ፍትህና የህግ የበላይነት ይስፈን፣ ህዝብ የስልጣን ምንጭነቱ ይረጋገጥ ወዘተ በማለት ህዝብ ያነሳቸው ጥያቄዎች ባለመመለሳቸው የተነሳ ነው። በዚህም ረጅም የትግል ጉዞ ድርጅቱ ከትግሉ እየተማረ ሲሳሳትም እያረመ ጠንካራ ጎኑን አጠናክሮ ተጨባጭ ሁኔታውን በማጤን የድርጅቱን መርሃ ግብር እያሻሻለና እያስተካከለ አመራሩን በመላው አባላት ጉባኤ እያስመረጠ በጽናትና በቆራጥነት ትግሉን መቀጠሉ ነው። ኢህአፓ ይፋ በወጣበት ወቅት ከራስ ጸጉሩ እስከ ግር ጥፍሩ ድረስ የታጠቀ ወታደር ስልጣን ላይ ቢቀመጥም ህዝቡ ለመብቱና ለጥቅሙ የታገለው በወታደራዊ አገዛዝ መዳፍ ስር ለመውደቅ እንዳልሆነ በማመን ስልጣን ለህዝብ ብሎ አቅሙ በፈቀደው ሁሉ ራሱ እየተደራጀና ህዝቡንም እያደራጀ ታግሏል፣ አታግሏል። አዎ ያባ ዛሬም ለስልጣን አልበቃም፣ ግን ድል ስልጣን በመያዝ ብቻ ከተሳካ በርግጥ ያባ ተሸንፏል ማለት ይቻላል። ይሁንና ለኛ ለያባዎች ድል ማለት የህዝብ ሮሮና ዋይታ የሚደመጥበት፣ እንባው የሚታበስበትና ችግሮቹ መፍትሄ የሚያገኙበት፣ ፍትህ የሰፈነበት፣ ህዝብ ብቸኛ የስልጣን ባለቤትነቱ የሚረጋገጥበት ስርዓት መዘርጋት ስለሆነ የኢትዮጵያ ህዝብ ድሉን እውን ለማድረግ ትግሉን እየቀጠለ ነው። ያባ የዛሬ 50 ዓመት በሚያዝያ ወር 1964 ዓ.ም ሲመሰረት የነደፈው መርሃ ግብሩ በገሃድ እንደሚመሰክረው ራዩ ሰፊ አላማው ጽኑ ተግባሩ ግዙፍ መሆኑን አስቀድሞ የሚያሳይ ነው። ያባ እንደ ፖለቲካ ድርጅት ሲደራጅና የኢትዮጵያ ህዝብ አለኝታነቱን ሲያበስር አንገበት የተነሳው የህዝባዊ መንግስት ጥያቄ ከመዘመን ዘመን በመሻገር ዛሬም ሕያው የቀጣይ ትግላችንን ብርት የማታገያ ጥያቄ ሆኖ ቀጥሏል። ያባ አብይ ትሩፋቶች መካከል ዋነኛው በአገራችን ለሚካሄዱ የፖለቲካ የማህበራዊና የኢኮኖሚ ለውጦች በህዝብ የስልጣን ምንጭነት የሚመጣ የህዝባዊ መንግስት መመስረት አገርና ህዝብን ከአምባገነኖች ለመታደግ ወሳኝና ዛሬም ቁልፍ ህዝባዊ ጥያቄ ሆኖ መገኘቱ ነው። ይህ ጥያቄ የህዝብ ጥያቄ ሆኖ ዘመን መሻገሩና መቀጠሉ የኢህአፓን ራዕይ ሕያውነት ብቻ ሳይሆን የፖለቲካ መስመር ጥራትና ህዝባዊነቱን በሚገባ ገላጭ ነው ማለት ይቻላል። ያባ ወታውረድ በበዛበት በረጅሙ የትግል ጉዞው የራሱ ስህተቶችና ድክመቶች ካደረሱበት ችግሮች ሌላ የውስጥ አንጃዎች ከፍተኛ ጉዳት አድርሰውበታል። ወታደራዊ ድርግ እና ተባባሪ ቡድኖች የተቀነባበረ ሽብርና ጭፍጨፋ እንዲሁም ወያኔና ተባባሪዎቹ የጠባብ ብሔረተኛ ድርጅቶች ተደጋጋሚ ጦርነቶች አካሂደውበታል ዘምተውበታል። ጸረ ኢትዮጵያ የሆኑ ባዳን ኃይሎች ሴራና ተንኮል ጠንስተውበታል ተጽዕኖ አድርገውበታል። ያባን የማዳከም አንገት የማስደፋት ከህዝብ የመነጠልና በአጠቃላይም ድርጅቱን የማጥፋት ሙከራዎችና የተቀነባበሩ ዘመቻዎች ያለ ጥርጥር ድርጅቱን በጣም ጎድተውታል አዳክመውታል። ሊያጠፉት ግን ጨርሶም አልቻሉም። ጠላቶቹ በጨፈጨፉት ቁጥር ይበልጥ እያቆጠቆጠና እየደነደነ የትግል መስመሩን አስከብሮ ራሱን እያደራጀና እያጠናከረ ለጠላቶቹ የውስጥ እግር እሳት በመሆን የጀመረውን ትግሉን ሳያቋርጥ በጽናት ቀጥሏል። ያባ ደጋግሞ እንደገለጸው ከቅንነትና ከተሞክሮ ማነስ የተነሳ በረጅሙ የትግል ጉዞው ከስህተቶች የጸዳው ፍጹም ፍጡር ነኝ በማለት አልተመጻደቀም። ያባ ለኢትዮጵያ ህዝብ ይበጃል ከሚል ሁሌም ባመነበት ጸንቶ ሳይፈራ ለአምባገነኖችም ሆነ ለባዕዳን ሳይንበረከክና በጥቅም ሳይደለል የኢትዮጵያን የውስጥም ሆነ የውጭ ጠላቶች እየተፋለመ የቆየና እየተፋለመ ያለ የኢትዮጵያ አንድነትና ሉዓላዊነት ላይ ፈጽሞ የማይደራደር ለእኩልነትና ለፍትህ የቆመ ህብረ ብሔራዊነትን ተላብሶ አገራዊ ሆኖ የቀጠለ ገና ከጧቱ ሲመሰረት ጀምሮ ለኢትዮጵያ ህዝብ የገባውን የትግል ቃል ኪዳኑን ፈጽሞ ያላጠፈ በጽናት ባመነበት ቆሞ የታገለ ረዥሙና ጠመዝማዛው የትግል ጉዞው ከትግሉ የተማረና ተመክሮን ያካበተ የ50 ዓመት አንጋፋ የፖለቲካ ድርጅት ነው። ያባ ባሳለፋቸው ድፍን 50 የትግል ዓመታት ለተወሰኑ አጫጭር ጊዜዎች ደከም ያለባቸው መስሎ የታየባቸው ወቅቶች ቢኖሩም እንዲሁም ድርጅቱን የገጠሙት ተፈታታኝ ሁኔታዎች ቀላል ባይሆኑም በትግል ሂደት ውስጥ ያፈራቸው አባላቱ እና ደጋፊዎቹ ለሚያምኑበት ዓላማ ጽኑዎች፣ መንፈሰ ጠንካሮች፣ ለችግርና ለመከራ የማይፈቱ ንቁና አይበገሪዎች እንደሆኑ ባሳለፉት ትግል ጀግንነታቸውን አስመስክረዋል። ባሳለፍነው ድፍን 50 የትግል ዓመታት ሀገራችን ኢትዮጵያ በከፍተኛ የለውጥ ማዕበል ሂደት ውስጥ አልፋለች። በ1966 ዓመተ ምህረት ለፈነዳውና ምልአተ ሕዝቡ ለተሳተፈበት ሕዝባዊ አብዮት ምርታና ግፊት የሆነው ለዘመናት በሕዝብ ላይ ሲደርስ የቆየው ግፍና በደል የፍትህ መጓደልና እጅግ የበዛ የድህነት ሞልቶ በመፍሰሱ መሆኑ አይካድም። ከዚህ ሁኔታ ለመላቀቅ የቀጠለው ረጅሙ የኢትዮጵያ ሕዝብ ትግል ዓላማና ግብ በጫንቃው ላይ የተፈራረቁበትን አምባገነን አገዛዞች መጣል ብቻ ሳይሆን ፍትህ የሰፈነበት ስርዓትን መዘርጋትና ዴሞክራሲን ማስፈን ነበር። ያለመታደል ሆኖ ትግሉ አሁንም ግቡን አልመጣም። የኢህአፓ ታሪክና መስዋዕትነት ከኢህአፓ ማንነትና ምንነት ተለይቶ በውሃ ላይ የተንሳፈፈ የሚመስላቸው ሐሳዊ መሲሆች አንዴ በአጽመ ፍለጋ አንዴ በተለጣፊነት ሌላ ጊዜ ፈጠራ ድርሰትን በመጻፍና ያዞምባ በመርጨት የኢህአፓን የገድል ታሪክ ሊቀሙ የሞቱለትን ድርጅትና የታገሉለትን ሕዝብ ሊያስክዱ ቢዳክሩም የኢትዮጵያ ሕዝብ ትናንትም ሆነ ዛሬ ስንዴውን ከእንክርዳዱ ጀግናውን ከባንዳው መለየቱን ስለሚያውቀበት ልቦናውን ከፍቶ አልሰጣቸውም፣ እጁን ዘርግቶ አልተቀበላቸውም፣ ያሰቡትም አልተሳካላቸውም። እነዚህ የውስጥና የውጭ ጠላቶች ያባን ለማጥፋት፣ ለማዳከም፣ ለመከፋፈልና ከህዝብ ለመዘጠል ሳይታክቱ ትላንትም ሰርተዋል፣ ዛሬም ይሁነኝ ብለው ቀጥለውበታል። ወጣቱ ትውልድ የያባን የትግል ወኔ የዓላማ ጽናትና አይበገሬነት ተላብሶ ተደራጅቶና ታጥቆ አገሩን ከዘረኞችና ከባዕዳን ሴራ እንዳይታደግ የትግል ወኔውን ይሰልባሉ። የሕዝብ አገልጋይና አገር ተቆርቋሪነት ኃላፊነቱን እንዳይወጣ አጥብቀው ይታገላሉ። አገራችንን ከለየላቸው የውስጥ ዘረኞችና የውጭ ባዕዳን ጠላቶቹ የሚደርስባትን የማዳከምና የማፍረስ ዘመቻ ለመታደግ በሚደረገው አገር አድን ትግል ለወጣቱ ትውልድ የትግል አርአያ የሆነውን የኢህአፓን ወርቃማ የትግል ታሪክ ያጠለሻሉ፣ ሐቁንም በአደባባይ ይክዳሉ፣ በድርጅቱ ላይ ይዘምታሉ። አምባገነኖች፣ ዘረኞችና ድባዮች እንዲሁም የኢትዮጵያ ጠላቶች ኢህአፓን ይፈሩታል፣ ይጠሉታል። ማጠየቂያው አንድና አንድ ብቻ ነው። ኢህአፓ ለኢትዮጵያ ሕዝብ የቆመ የሕዝብና የአገር ጠበቃ ዋልታና ከለላ ነኝ ስለሚልና የሚያኮራ የጀግንነት ታሪክ ወኔንና ኢትዮጵያዊነትን ከነጣይቱ ምኒልክ፣ ሸዋረገድ፣ አብዲሳ አጋ፣ በላይ ዘለቀ፣ ዘራይ ደረስ፣ አሉላ አባ ነጋ፣ ኡመር ሰመተር፣ ጃጋማ ኬሎ፣ ኃይሉ ገብረ ዮሐንስ፣ ሎሬት ጸጋዬ፣ ጸጋዬ ገብረ መድን ደብተራው፣ ጋይም ወዘተ የወረሰ በመሆኑ ጭምር ነው። ኢህአፓ ከምንም በላይ ኢትዮጵያን ያስቀድማል፣ ጠላቶቿንም በአደባባይ ተፋልሟል። ዛሬም ይህንኑ ቀጥሎበታል። ኢህአፓ የዛሬ 50 ዓመት ወደ ትግሉ ሜዳ ሲገባና ሲደራጅ የማንንም ፈቃድ አልጠየቀም። ከዚያን ጊዜ ጀምሮ እስከ ዛሬ ማንነቱና ድርጅታዊ ህላዌውን ጠብቆ ያዋጣኛል ባለውና ሁኔታውና ጊዜው በፈቀደው የትግል ስልት ሁሉ በመጠቀም ከህዝብ ጎን ተሰልፎ ታግሏል። ከላይ በዝርዝር ለማስቀመጥ እንደሞከርነው ሁሉ አገራችን ዛሬም ለትግል ሀብለን ስንነሳ ከነበረችበት የስቃይና የመከራ ቋትነት ተላቃ ህዝቡም ሰላምና ዴሞክራሲን ተጫምቶ እፎይ ከማለት ይልቅ ነገ ደግሞ ምን ይመጣብን ይሆን እያለ በስጋትና በሰቆቃ የሚኖርባት አገር ሆናለች። የአገራችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎች ወያኔና ጃንደረቦቹ ኦነግ፣ ኦዴፓ፣ የኦሮሞ ብልጽግና በየተራቸው በፈጠሩት የተረኝነት የጎሳ ፖለቲካ የተነሳ መላው የአገሪቱ ክፍሎች ሰላም ርቋቸው የጦር አውድማ ከሆኑ ዘመን ተሻግረዋል። የአገሪቱ ኢኮኖሚ ፍልስልሱ ወጥቷል። ፖለቲካው መጣፊያው ወል ጠፍቶበታል። ጦርነቱ ባስከተለው ቀውስ የተነሳ ሕፃናት ከወላጆቻቸው፣ ሚስት ከባል፣ ባል ከሚስት ተለያይተው ተሰደዋል አልያም ተገድለዋል። አዛውንቶችንና አሮጊቶችን ጧሪና ቀባሪ፣ ተንከባካቢ፣ ረዳት፣ አምራችና መጋቢ፣ ታዳጊ እያፈጡ ለመከራ ዳርጓቸዋል። ዛሬም እንደ ትናንትናው የአገሪቱ ሀብት በአብዛኛው የሚውለው በጦርነት እንዲሁም በሙስና ዝርፊያ ላይ በመሆኑ በስልጣን ላይ ያለው ቡድን ብልጽግና የሚደተኩረው ለስም ብቻ የሚለፈልፍና ከቋጠብ የማይል መሆኑን በረሃብ የሚጠበሰው ኢትዮጵያዊ ዜጋ ቁጥር በሚሊዮኖች የሚቆጠር መሆኑ ይመሰክርበታል። ከሚነገሩት የቅጥፈት አሃዞች ይልቅ በተጨባጭ የምናያቸው ችግሮች መፈናቀል፣ ስደት፣ እስራት፣ ስየል፣ ረሃብ፣ ድህነት፣ ወረርሽኝና ሞት ፍትሐዊ ነን በሚሉት በብልጽግና ባለስልጣኖች አደላደል ለኢትዮጵያውያን በሚገባ ተዳርሰዋል። ወጣቱ ትውልድ የወደፊት ተስፋው የምንመነበት ከሆነ ውሎ አድሯል። መላ አገሪቱ ውስጥ በሰፈነው የሰላም እጦት የተነሳ ዋልጌነት፣ ወንጀለኝነት፣ ዝሙትና ስራ አጥነት ጓዛቸውን ጠቅለው ጎጆአቸውን በአገራችን ቀይሰዋል። በአጠቃላይ አገራችን ያለችበት ሁኔታ ከድጡ ወደ ማጡ ነው ማለቱ ይቀላል። አገራችን ኢትዮጵያ በታሪኳ ለሕዝቧ የሚበጅ መንግስትን አግኝታ አታውቀም። በሕዝቦቿ ጥረት መጠናከሯን፣ ራሷን ችላ የምትቆም አገር መሆኗን የሚፈሩ የቅርብና የሩቅ ጠላቶች አሏት። በጎሳ ተደራጅቶ አገራችንን ለመገነጣጠል ለተነሱ ሁሉ በገፍ ሲረዱ የቆዩት እነወያኔ ኦነግና ሌሎች ጠባቦች ወዳጆች ለዋላዊነቷ የተከበረ ጠንካራ ኢትዮጵያን ማየት ሞት ነው እንዳሉ አሉ። ተረኛ ብልጽግና ፓርቲ መሪም እንደነወያኔ በሁሉም መስክ ኢትዮጵያን እያስደፈረ ያለ መሆኑ የተሰወረ አይደለም። ወያኔም ሆነ የብልጽግናው መሪ ኦነግ ኦህዴድ ኦዴፓ የአንድ ሳንቲም ሁለት ገጽ ናቸው። ሁሉም ኢትዮጵያን ለማዋረድና ለማጥፋት የተሰየሙ በጸረ ኢትዮጵያ የቅርብና የሩቅ ኃይላት የተቃኙ ያባ የተመሰረተበትን 50ኛ ዓመት ሲያከብር በደም የገበየውን ተመክሮ ገምግሞ ስህተቱን አርሞ አቋሙን ከህዝብና ከሀገር ጥቅም እና ፍላጎት ጋር አቆራኝቶ እየታገለ ያለ የኢትዮጵያ ህዝብ ድርጅት መሆኑን ዳግም በማስረገጥ ነው። ያባ ከሰፊው የኢትዮጵያ ህዝብ መሰረታዊ ፍላጎትና አቋም የተለየ አልነበረውም፣ አሁንም የለውም። ያባ ከሰፊው የኢትዮጵያ ህዝብ መሰረታዊ ፍላጎትና አቋም የተለየ አልነበረውም፣ አሁንም የለውም። ሲወለድ የነበረው ይኸው አቋሙ እውን እስኪሆን ቃል እንደገባው ሁሉ ዛሬም ያን ቃል ኪዳኑን በማደስ ነው የሚያከብረው። ከህዝብ ጋር ሆኖ የሚታገለውም ለህዝብ ዓላማ እንጂ ሌላ ተልእኮ ኖሮት አይደለም። የኢትዮጵያን ጠላቶች በተባበረ ኢትዮጵያዊ ክንድ እናስወግዳለን። ክብርና ሞገስ ለኢትዮጵያ ጀግኖች ሰማዕታት። ድል ለኢትዮጵያ ህዝብ። እናሸንፋለን።
ቀድሞ ለፋሽን ኮር ያጎየበትን ዛሬም ለጎጠኞች እንበረከትን የነጻነት ዋጋ ድንበሩ እስከዚያን በዘርን አትመርቅ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ ለቀይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነች ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ